የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እሁድ ታህሳስ 19 2012 እንደ አውሮፓውያኑ ቀመር ታህሳስ 29 2019 በዓሉን ለምታከብሩ አድማጮቻችን እንኳን ለአዲሱ ዓመት 2020 በሰላም አደረሳችሁ። ጤና ስጥልን ክብራትና ክብራን የራዲዮ መጽሔት ታዳሚዎች። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከአቀናባሪ ደሳሌ መኮንን ጋር የአዲሱን ዓመት ለዛዎች ለቅምሻ ይዘናል። It doesn't matter where you've been. It doesn't matter how much you think that you sin. እንዲህ እንዳሁኑ እንግዳም ቤተኛም ሆነ ሲገጥም የሚሰማ ስሜት ነው። ግን እንዴት ባንዴ እንግዳም ቤተኛም ሆነ ይቻላል? ለሁሉም ቆየት ብሎ የሚገለጥ ነገር ነው። እርግጥ ነው ከሶስት አስርታት በላይ የምታውቁት ድምጽ ነው።
እንኳን ለአዲሱ ዓመት በሰላም አደረሳችሁ። Dear listeners, thank you so much for your loyalty to our Radio Mag program. Happy New Year.
አሁን አንዳንድ አድማጮቻችን ሳትገምቱ እንዳልቀራችሁት ዛሬ በጥረታ ላይ የሚገኘው የቀድሞ የአሜሪካ ድምጽ አቀናባሪ ከዚያም ቀደም ሲል እዚሁ አሜሪካ ድምጽ የእንግሊዘኛው ክፍል በስፖርት ፕሮግራም አዘጋጅነትም አገልግሏል። ለአብዛኞቹ የዚህ ፕሮግራም ታዳሚዎች ጥረት አስከወጣበት ካለፉት ጥቂት ዓመታት ድረስ በድንቅ አቀናባሪነት በሰራበት የራዲዮ መጽሔት ይበልጥ ይታወቃል። የዛሬው ድምጻዊ የቀድሞ አቀናባሪያችን ቴሊላይን ባክ። ቆየት ብለን ከዜማዎቹ ጥቂት እንሰማለን። ሌላ ድምጻዊ እንግዳም አለችን። በኖቤል የሰላም ሽልማት መድረክ የተጫወተችውን ዜማ መነሻ በማድረግ ከወጣቷ ድምጻዊት ብሩክታዊ ጌታሁን በኢቲጂ ጋር ለጀመርነው ወግም በተያዘላት ቀጠሮ ተመልሳለች። ስለ ሙያና ስለ ስብዕናው ማንነት የሙያ አጋሮቹና የጥበብ አድናቂዎቹ ላከበሩት መራሄ ጥበብ ታደሰ ወርቁ በተሰናዳው የዋሽንግተን ዲሲ የክብር ቀን መነሻነትም ለተጀመረው ሌላ ወግ አራቱ ከያንያን ተመልሰዋል። ጤና ስጥልን ክብራትና ክብራን የራዲዮ መጽሔት ታዳሚዎች። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው ሰዓቱ። ከሰዓቱ ያለም ዜና በኋላ እመለሳለሁ። ጠብቁን።
ጤና ስጥልን ክብራትና ክብራን አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። ቴክኒሻኑ ጆና ካሚንግስ በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። ህገወጥ ነው ያለውን ብልጽግና ፓርቲን እንደሚታገል ህወሓት አስታወቀ። ፓርቲው ለሁለት ቀናት ያካሄደውን ህዝባዊ ጉባኤ ዛሬ ማምሻው ላይ ሲያበቃ ባወጣው የአቋም መግለጫ የውህደትን ሐሳብ እንደማይቀበል አረጋግጧል። ሙሉጌታ አጽብሃ ከመቀሌ ተጨማሪ ይዟል።
በህዝባዊ ወያነ ሐርነት ትግራይ የተዘጋጀ መስመራችን አጽንተን ለመመከት በሚል መሪ ሐሳብ ከመላ የትግራይና ከሌሎች የኢትዮጵያ አካባቢ የተወከሉ የህብረተሰብ ክፍሎች የተሳተፉበት ህዝባዊ ጉባኤ ዛሬ ማምሻውን ተጠናቋል። በዚህ ለሁለት ቀን የተካሄደው ህዝባዊ ጉባኤ ከ1500 በላይ ሰዎች የተሳተፉበት ሲሆን ተሳታፊዎቹ ባለ 9 ነጥብ የአቋም መግለጫ በስብሰባቸው መጨረሻ አውጥተዋል። ተሳታፊዎች ባወጡት መግለጫ በኢትዮጵያ በአሁኑ ጊዜ የሰላም ጦት እንዳለና ዜጎች በስጋት እየኖሩ ናቸው ብለዋል። ሀገሪቱ በዚህ ሁኔታ ላይ ያለች በህዝብ ድምጽ የተመረጠ ኃላፊነት የተሰጠው ፓርቲ በማፍረስ አዲስ ህገ ወጥ ብለው የጠሩት ፓርቲ ተመስርቷል በማለት አስታውቀዋል። የህዝባዊ ወያነ ሐርነት ትግራይ ስራ አስፈጻሚና ማዕከላዊ ኮሚቴ ወደ ብልጽግና ፓርቲ ላለመግባት ያሳለፈው ውሳኔ እንደሚደግፉትና አዲሱ ውህድ ፓርቲ ጸረ ጥቅማችን የቆመ ነው በማለት እንታገለዋለን ብለዋል።
ማዕከላዊ ኮሚቴ ህወሓት ለመሆን ካፍ ህዝባዊ መትከሉ ፈተህ እንተበለ ስልጣን ተቆጣጠረ ጥገተኝ ኃይል
የህወሓት ማዕከላዊ ኮሚቴ ዛሬም በህዝባዊ አቋሙ ጸንቶ ስልጣን ተቆጣጥሮ ባለው ጥገኝ ኃይል የተመሰረተ አዲስ ፓርቲ አልቀላቀልም ህወሓትንም አላፈርስም በማለት የያዘው አቋም ያሳለፈው ውሳኔ የሀገራችን ህግ የድርጅታችን ህወሓት ህገ ደንብ የተከተለ ምክንያታዊና ህጋዊ በመሆኑ በአንጻሩ ደግሞ በመደመር ስም የተመሰረተው ብልጽግና የተባለ ፓርቲ ጥቅማችንን የሚጻረር በብዙሃነት የተመሰረተ ህገ መንግስታዊ ፌዴራላዊ ዲሞክራሲያዊ ስርዓታችን አፍርሶ በመልክዓ ምድራዊ የተመሰረተ አህዳዊ የአገዛዝ ስርዓት ለመመለስ ከመጣ ኋላቀር አስተሳሰብ ጋር እስከ መጨረሻ እንታገለዋለን። ይህም የድርጅታችን ውሳኔ መሆኑን በማመን ተግባራዊ ለማድረግም ወስነናል ነው ያሉት። ህወሓት ማፍረስ ስልጣን ያለው የትግራይ ህዝብ ነው በማለት የተወሰደውም እርምጃ እናደንቃለን ብለዋል። የህወሓት መሪዎች የትግራይ ህዝብ ተላላኪ ናቸው ብሎ የገለጸው መግለጫው በዚህ ውህደት የትግራይ ህዝብ ያላመራር ለማስቀረት የተደረገ ሴራ ነው ብለውታል። ተሳታፊዎቹ ለኢትዮጵያ ብሔር ብሔረሰቦችና ህዝቦች ብለው ባስተላለፉት መልእክትም በህዝብ የተመረጠ እስከ 2012 የመንግስት ስልጣን እንዲይዝ ህጋዊ ቅቡልነት ያለው መንግስት እያለ የተመሰረተ አዲስ ፓርቲ ህጋዊነት የለውም በማለት እንዲታገሉት ጠርተዋል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለም።
አመሰግናለሁ ሙልጌታ። ወደ ተከታዩ ዘገባ እናልፋለን። ድሬዳዋ ዩኒቨርሲቲ የጥሪ ማስታወቂያ እስኪያወጣ ድረስ መዘጋቱን አስታወቀ። ዩኒቨርሲቲ የተዘጋው ትናንት አንድ ተማሪ ከሞተበት በኋላ መሆኑ ታውቋል። በሌላ በኩል የቁልቢ ገብርኤል ንግስ በሰላም ከተጠናቀቀ በኋላ በተመላሾች ላይ በደረሰ የመኪና አደጋ ሁለት ሰው መሞቱን ፖሊስ ገልጿል። አዲስ ቸኮል ከድሬዳዋ ዝርዝሩን ይዟል።
በትላንትናው ዕለት ከቀኑ 6 ሰዓት አካባቢ በዩኒቨርሲቲው ይሁን አለማየሁ የተባለ የባንኪንግና ፋይናንስ ተማሪ ህይወት ማለፉን ዩኒቨርሲቲው ምሽት ላይ በፌስቡክ ገጹ አስታውቋል። ስለአሟሟቱ ከዩኒቨርሲቲውም ሆነ ከፖሊስ መረጃ ለማግኘት ያደረግነው ጥረት ባይሳካም የድል ጮራ ሆስፒታሉ ሜዲካል ዳይሬክተር ዶክተር አብዱራህማን አቡበከር እንዲህ ብለዋል።
አንድ ሰው ሞቶ መጣ። ሬሳውን ወደ ምኒልክ ሪፈር አድርገነዋል፣ በደንብ እንዲጠና ማለት። ከዛ ውጭ ሌላ ምግሪት ነው።
በምን ምክንያት ሊሆን ይችላል ብሎ ይገምታሉ የሞተበት?
ለዛ ነው ሪፈር ያደረግነው፣ ምክንያቱን ለማወቅ ማለት።
ስማቸው መጥቀስ ያልፈለ ሌላ የድል ጮራ ሆስፒታል የሕክምና ባለሙያ በበኩላቸው ተማሪው ተገፍትሮ ወይም ወድቆ መሞቱን የሚያሳይ ጉዳት ግንባሩ አካባቢ እንደነበር ለቪኦኤ ተናግረዋል። የተማሪው አስከሬንም በዛሬው ዕለት ከዳግማዊ ምኒልክ ሆስፒታል ቤተሰቦች ወደሚገኙበት ምዕራብ ወለጋ ጉሊሶ ከተማ የተላከ ሲሆን ይህ ሪፖርት እስከተጠናቀረበት ጊዜ ድረስ ነቀምት የመድረሱን በስፍራ የሚገኘው ሪፖርተራችን ናኮር መልክ አስታውቆናል። የድሬዳዋ ዩኒቨርሲቲ ሴኔት የልጁን ህልፈት ተከትሎ ባስተላለፈው ውሳኔ ዩኒቨርሲቲው ከነገ ታህሳስ 20 ቀን ጀምሮ ላልተወሰነ ጊዜ ዝግ እንደሚሆንና ለተማሪዎችም ምንም አይነት አገልግሎት እንደማይሰጥ አስታውቋል። በሳምንቱ መጀመሪያ ላይ የሳይንስና ከፍተኛ ትምህርት ሚኒስቴር ለሁሉም ዩኒቨርሲቲዎች ባስተላለፈው አቅጣጫ መሰረት ተማሪዎቹ ከንጋቱ 12 ሰዓት በፊትና ከምሽቱ 1 ሰዓት በኋላ ከግቢ ውጭ እንዳይገኙ እንዲሁም ከ4 ሰዓት በፊት በየዶርማቸው እንዲገቡ አሳስቦ ነበር። የድሬዳዋ ዩኒቨርሲቲም ይህንኑ መመሪያ አስተላልፎ የነበረ ቢሆንም የተማሪ ጉዳት ግን ማስቀረት አልቻለም። የተማሪዎችን መልሶ መቀበያ ጊዜ ወደፊት አሳውቃለሁ ያለው ዩኒቨርሲቲው ተማሪዎችን ወደ የመጡበት አካባቢ ለመመለስ ትራንስፖርት ስለማዘጋጀቱ ግን ያለው ነገር የለም። በሌላ በኩል በምስራቅ ሐረርጌ ዞን ቁልቢ ከተማ የተከበረው ዓመታዊ ቁልቢ ገብርኤል ንግስ በዓል በሰላም መጠናቀቁን የምስራቅ ሐረርጌ ፖሊስ አስታውቋል። ይሁንና ከበዓሉ መጠናቀቅ በኋላ ከቁልቢ ገዳም ወደ ሐረር የሚጓዝ የህዝብ ማመላለሻ አነስተኛ አውቶቡስ ወይም ሚኒባስ ቀርሳ ወረዳ ላይ መንገድ ስቶ በደረሰ የትራፊክ አደጋ የሁለት ሰዎች ህይወት ማለፉንና ሰባቱ ላይ ደግሞ ቀላልና ከባድ ጉዳት መድረሱን ፖሊስ ጨምሮ ገልጿል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። የድሬዳዋ ዩኒቨርሲቲን ሁኔታ አስመልክቶ በቅርብ እየተከታተልን ነው። ክቡራትና ክቡራን አድማጮች ከነገና ከሰሞኑም ዝርዝር ያሉ ዘገባዎችን፣ ሌሎች ተጨማሪ መረጃዎች የያዙ ዘገባዎችን ይዘን እንመለሳለን። ቁጥራቸው ቢያንስ 90 የሚሆን ሰዎች መገደላቸው በተነገረበት የሞቃዲሾ ፍንዳታ በብርቱ ቆስለዋል የተባሉ 16 ሰዎች ዛሬ ወደ ቱርክ ተወስደዋል። በቱርክ የጦር ጄት ለከፍተኛ ሕክምና የተወሰዱት 16 ሰዎች በፍንዳታው ከቆሰሉት 127 ሰዎች መካከል የሚገኙ መሆናቸውን የሶማሊያ የሀገር ውስጥ ደህንነት ሚኒስትር ሙሐመድ አቡካር ኢስሎ ድዋሌ ለቪኦኤ ገልጸዋል። ፍንዳታው የደረሰው ትናንት ነበር። በደቡብ የመን የተገንጣዮች የሚሊሺያ ምረቃ ስነ ስርዓት ላይ በተጣለ ሮኬት ጥቃት 10 የሚሆኑ ሰዎች ተገድለው በአስሮች የሚቆጠሩ ቆስለዋል ተብሏል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
እሁድ ታህሳስ 19 2012፣ ታህሳስ 29 2019 እንደ አውሮፓውያኑ ዘመን አቆጣጠር በዓሉን ለምታከብሩ አድማጮቻችን ሁለት ቀናት ብቻ ለቀሩት የአውሮፓውያኑ አዲስ ዓመት 2020 በድጋሚ እንኳን በሰላም አደረሳችሁ። ለዕለቱ ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ከአቀናባሪ ደሳለኝ መኮንን ጋር ለምሽቱ መስተንግዶ ተሰይመናል። አሁን በመጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። በኢየሱስ ክርስቶስ በልጁ አማካኝነት ቅራቅንቦ ሸገጥ ነግደን ሸምተን ሸጠን ትርኪ ምርኪ ብዙ ብር አትርፈን ስጦታ ሰጥተናል ሰጥተን ተቀብለን እንኳን አደረሰ እንኳን አደረሰሽ የምንባባለው ክርስቶስን ሳይሆን ሸቀጥ ለማምለክ ነው የሚል ማስተዋሻ በማስቀደም ነው አትወለድ ይቀር በሚል ርዕስ የቋጠሯትን ግጥም ያደረሱን የፈረንሳዩ ቤተኛችን አስራደው። አትወለድ ይቀር አትወለድ በበረት ኩበት አይሽጠት ሳር ቅጠል ጎስጉዘ ይቀር መተኛት ድንጋዩ አይቆርቁር መደቡ አይጎርብጥ ከብቶች እስትንፋስ አትሙቅ ይቅርብ መከራዋ ይብዛ አትቸገር ማርያም ዮሴፍም ይረፍ በበረሃ አይድከም የለምነው ስቃይ መከራችን ላይቀር ክርስቶስ አትምጣ አትወለድ ይቀር እኛ እንደዋን ማር በደል ተስማምቶናል ነጻነት ተረስቶን ባርነት ለምደናል። በእምነት ተራቅተን በስጋ በስብሰን በመንፈስ ደህይተን ሕይወት ተጠይፋን በቁማችን ሞተን አጉል አጉል ስንሸት ምናችን ሊለወጥ ምናችን ሊቀየር በክርስቶስ ውልደት አንማርም እኛ ማሰብ ተስኖናል በደል ጥቃት ለምደን ባሪያዎች ሆነናል። አምላክም አታስብ አትቸገር ይቅር ልጅህን አትላክ ለስቃይ ወደ ምድር ለምን ተጸንሶ ለምን ይወለዳል ለምን በበረት ውስጥ መከራውን ያያል። ያሰብንበት ሳንደርስ ገና ብዙ ርቀት ቀርቶን እያያችሁ ቀናቱን ሳምንቱን ወራቱን ቆጥራችሁ እንኳን አደረሰ እናንተም አትበሉኝ እኔም አልላችሁ ክርስቶስ አትምጣ አትወለድ ይቅር አሞት ለሌለው ሰው ብዙም አትቸገር አንማርምኛ በደል ተስማምተናል ጭቆና ተላምደን ባሪያዎች ሆነናል። የተማርነው ትምህርት ደግሞ መግደል ዳግም ሞት መሞት ምናችን ሊለወጥ ምናችን ሊቀየር በክርስቶስ ውልደት አንማርም ከቶ እኛ ደንቁረናል በደል ጥቃት ለምደን ባሪያዎች ሆነናል። ለአምላኬ ስሞታ ለሕዝቤ ወቀሳ ለአገሬ ፍቅር ለራሴ ቁጭት ለወጣቱ ትምህርት ተብላ የተቋጠረች ናት ብለውናል አስራደው። አስራደው እንደ ሁልጊዜውም ታዲያ ከግጥማቸው ጋር አያይዘውም በፕሮግራማችን ላይ የሰነዘሩትን አስተያየት ያዘለች የኢሜይል መልእክት የኤሌክትሮኒክ ደብዳቤም ደርሳናለች። ሰላም ወንድም ያሉላ እንደምን ሰነበት ሲሉ በሰላምታ እንደረደራሉ አስራደው ከግጥማቸው ጋር አያይዘው ባደረሱን ማስተዋሻቸው መግቢያ። ኮተት በበዛበት የተሐሳስ ወር ሰላምታዬ አጭር የሆነበትን ምክንያት በመንደርደሪያው ትረዳዋለህ ካሉ በኋላ ያለፈው የራዲዮ መጽሔት ዝግጅት ሞቅ ያለ ስለነበር እንደ ቤተኝነቴ ይዳብር ብያለሁ። የራዲዮ መጽሔት ዝግጅት እርካታን ብቻ ሳይሆን ጉጉትን፣ ጥያቄንና ግርምትን ፈጥሮ ሲያልፍ የአድማጮችን የተሳትፎ ፍላጎት እንደሚያጭር ከኔ በላይ አንተ ባለሙያው ስለምታውቅ ጊዜ አላባክንም ብለዋል። ስለ ሙዚቃ ሲሉ በላኩት አስተያየታቸው ደግሞ በሙዚቃው ምርጫ አቀናባሪን የሙዚቃ ቃናውን ደሳለኝን ተሳትፎ ጠይቀዋል። እግረ መንገዳችሁን አስራደው ይቀጥላሉ። እግረ መንገዳችሁን የታሰሩ ዘፈኖቻችንን ፍቱልን፣ የተጨቆኑ ዘፈኖቻችንም ነጻ ይውጡልን፣ የኛም ያገራችንም ሀብት ናቸውና ብለዋል። የትኞቹን እንደሆነ ግን አላብራሩም። አገራችን ኢትዮጵያ ብዙ ከሚያወሩ ምላሶች ይልቅ ብዙ የሚሰሩ እጆች ያሏቸው ዜጎች ባለቤት እንደነበረች በታማኝ በየና አንደበት የታደሰ ወርቁን ማንነት ሳደምጥ ልቤ በእጅጉ በሐሴት ተሞላ። በዝግጅትህ ቀርቦ ድምፁን ለመስማት የሁለገቡን የጥበብ ሰው ታደሰ ወርቁን ማለታቸው ነው። በዝግጅትህ ቀርቦ ድምፁን ለመስማት በጉጉት ከሚጠብቁት አንዱ ነኝ ሲሉ አክባሪ የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ ነኝ ሲሉ ማስተያየታቸውን ቋጭተዋል። አስራደውን ለተሳትፏቸው አመሰግናለሁ። ስለ ሁለገቡ የጥበብ ሰው ታደሰ ወርቁ ባነሱት ላይ በቀጠሮ የተያዘው ያለመዘንጋቱን በቅርቡም ባለበት ሄደን ደርዝ ያለው ወግ እንደሚኖረን ቃል እገባለሁ። ለዛሬ ግን ስለ እርሱ በተደረገው የክብር ቀን መነሻነት በሙያቸው ታላላቅ ስራዎችን ሰርተው ስማቸው ግን ሳይነሳ ስለቀሩ አንጋፋ የጥበብ ሰዎች ጉዳይ ከአራቱ ከያኔያን ጋር የጀመርነው ወግ ይሰማል። አስራደው ስለ ሙዚቃ ባነሱት ሐሳብ ላይም እንዲህ እንደ ዛሬው በመክንያት ካልሆነ በቀር በራዲዮ መጽሔት የእንግሊዘኛ ዜማዎች የሚሰሙበት እድሉ ዝቅ ያለ ቢሆንም በተገኘ ጊዜ ሁሉ ግን የደስን አጋጅጅ እንጠይቃለን። ዛሬ ታዲያ ግጥምጥሞሹ ሰምሮ የደሳለኝን እጅ መዋሱ ቀንቶናል። የግጥምጥሞሹ ምንነት ታዲያ ቆየት ብሎ ከምትሰሙት ስልት ትረዳላችሁ። አሁን የመክፈቻዋን ስልት እናስከትል። በአዲሱ ዓመት ለዛ በመግቢያው ለቅምሻ ሀለ ሰማናትን የቴሊ ላይምባክን ዋን ማደርስ አራው የተሰኘ ዜማ ላስከትል።
Oh, it doesn't matter where you've been. It doesn't matter how much you think that you sin. What matters at all is the fact of your soul and your heart's desire to become whole. Oh, it doesn't matter how often you fail. It doesn't matter if you're free or you're sitting in jail. What matters at all, our eyes cannot see, and that essence inside you and me just wants us to be.
ደሳለኝ ዛሬ አቀናባሪ አንተ ነህ። ይሄን ድምጻዊ ታውቀዋለህ?
መጀመሪያ ሲዲ እንደደረሰኝ ያሰብኩት ሰው ይሆናል ብዬ በፍጹም ማመን ያቃተኝና አላቀውም ብልህ ደስ ይለኝ ነበር። ግን ዜማውን ከሰማው በኋላ እጅግ ነው የተገረምኩት። ማመን ያቃተኝ የሱ ድምጽ እንደዚህ ይሆናል ብዬ አላሰብኩም በጭራሽ።
Love Songs to the Mystery በሚል ርዕስ 15 ምርጥ ምርጥ ዜማዎችን ያካተተው የቴሊ አልበም ደርሶኛል። ደስ ባንተ በኩል ነው የደረሰኝ። አመሰግናለሁ። ግሩም ድምጽ እንዳለው በራዲዮ እናውቀዋለን። ምናልባትም እዚህ ጋር አድማጮችን እንዲያስታውሱት የሬዲዮ ጣቢያችን መክፈቻ የነበረ ድምጹ ለረጅም ጊዜ ስናጫወት የነበረውን እስኪ ለማመሳከር እንጋብዝና በጀመርከው ሐሳብ እንቀጥላለን።
This is the Voice of America broadcasting to Africa. The following program is in Amharic.
ለሬዲዮ ጣቢያው ራሱ ተወዳጅ መክፈቻ እንደነበረ ለረጅም ጊዜ የምናጫውተው ነው። ነገር ግን እድሜውን በሙሉ በሙዚቃ ማናውቀው ሰው ስለነበር በጥረታ ዘመን አንድ ሰው ዘፈን ይጀምራል ብለን ማሰብ ምንም ፍንጭ አልነበረንምና እስኪ ከአግራሞት እንሻገርና በሙዚቃ ደረጃ ምርጥ ምርጥ የእንግሊዝኛ ዜማዎችን ቅዳሜ ምሽት የሙዚቃ ቃና ላይ ታሰማለህ ለአድማጮች በየሳምንቱና እንዴት አይነት ድምጻዊ ያገኘው ይመስልሃል? ቴሊ ባይሆን
በጣም የሚገርም ነው። መጀመሪያ ያሉላ ቴሌ ጡረታ እንደወጣ ከአንድ አመት በኋላ ምናምን እንዴት እንደሆነ ደወልኩለት ሰላም ለማለት። የተለያዩ ነገሮችን እያረኩ ነው፣ ሙዚቃም እየሞከርኩ ነው ምናምን ለኝና ሙዚቃ ቴሌን እኔ የምልህ እሺ ብዬ በቃ
አልመሰለኝም
መልካም እድል ብዬ ተለያየን። ከዛ በኋላ እንደዚሁ ሰላም እንባሉ እንዴት ነህ ቴሌ ምናምን ሙዚቃ እየሰራሁ ነው ምናምን አለኝ። ቴሌ እንግዲህ በሬዲዮ እንዳልከው አሪፍ ድምፅ ነው ያለው፣ በሙዚቃ በኩል በቃ አጓጉቻለሁ ድምፁ ምን ሊሆን እንደሚችል። ከዛ በኋላ ያው አልበሙን ከፍቼ እውነቱን ነው እንዲህ አልበሙን ሳይ ስሙን ነው ያየሁት፣ የከበሩን ቴሌ ይላል እና ውስጥ ያለው ቡክሌቱ ያዘጋጀው እያንዳንዶቹን ሊሪክ በስነ ስርዓቱ የዘፈኖትን ግጥሞች ማፕሮዲውስ እንዳደረገው ማን እንዳቀነባበረው ሊስት አድርጓል። እና የታወቁ ሙዚቀኞችን የሚያጅብ ባንድ ነው ያጀበው። እና ማመን ነው ያቃተኝ። የሙዚቃው ቅንብር ትላለህ፣ ቮካሉ ትላለህ፣ የሚያጅቡ ሰዎች ትላለህ። ቴሌ እንደምታውቀው ለእያንዳንዱ አጥቃቅን ነገር በጣም ያው ሬዲዮ ማይክ አንተና አዲሱ ድምጽ በኩል እንድ ነገር ስትሉ አስተካክሎ በስነ ስርዓት የራሱ እንደሆነ ነው እና በጣም በጣም ደስ የሚልና ቆንጆ ቅንብር ዜማ ነው ያቀረበው።
የቀድሞ አቀናባሪያችን ቴሌ ላይምባክ ዛሬ ወደ ሙዚቃዋ ዓለም ዘልቋል። ሌላው ጡረታ ላይ የሚገኘው የቀድሞ ራዲዮ መጽሔት ባልደረባ አዲሱ አበበም በሚቀጥለው ፕሮግራማችን እሱን ማስተያየት እንወስዳለን። እሱ ደግሞ ምን ይዞ እንደሚመጣ ይታወቅ። ከዚህ ሲወጡ ሙዚቃ ነው የሚጀምረው፣ መጽሐፍ ነው የሚቀድመው፣ ምናልባት ከአዲሱ ጋር ስንነጋገር እንጫወታለን። ደስ ግን ለአድማጮች እዚህ ጋር ግድ መናገር ያለብን ቅድም ስለ ቴሌ አቀናባሪነት ተናግረሃል። አንተ ራስህ ከትምህርት ቤት ለልምምድ ስራ በመጣህበት ጊዜ ከአስተማሪዎችህ አንዱ እንደነበረ በኋላም በእርግጥም የክፍሉ ዋና አቀናባሪ ሆነ ለቴሌም ጭምር አለቃ ለመሆን ከፍ ያለ ደረጃ ላይ ድረስ እንጂ ቴሌ ካስተማራቸው ተማሪዎች ውስጥ አንዱ ነህ። በአፍሪካ ክፍል በሙሉ አቀናባሪዎች የቴሌን ልዩ የሆነ ድንቅ የቅንብር ስራዎች ትምህርቱን ቀስመዋል ብዬ ብናገር ትክክል ይመስለኛልና ሌላ ተገቢ ድርሻም በአሜሪካ ድምፅ አስተዋጽኦ አድርገዋል።
ትክክል አሉላ። እድለኛ ሆኜ እንደው በዛ ሰዓት ቴሌ ፕሮግራም በሚመራበት ጊዜ መጥቼ ፕሮዳክሽንን ተማርኩና ቴሌ ሲያስተምር ፕሮዳክሽን እንደ ልጁ ነው። ሰራው ያልኩትን በደንብ እንትን ያልኩትን አይ ደስ ይሄማ እንደዚህ አይደለም፣ በስነ ስርዓቱ ተከታትሎ ሁሉን ነገር ዲቴል። ከዛ በኋላ እንግዲህ በቴሌ ከተማርክና ጎበስ ከሆንክ እንግዲህ የሰውዬ የሚለፋው እንዲህ ዲቴል የሚሄደው በደንብ እንዳቅ ነው ብለህ ካሰብክ እና ታይምህና እሱ ጋር አብረህ ከሰራህ እርግጠኛ ነኝ ጥሩ ፕሮዲውሰር ነው የሚወጣህ። እንዳልከው እሱ አሰልጥኖኝ ነው ፕሮዳክሽን በደንብ አስተምሮኝ። መቼም እንደ ቴሌ መሆን የማይታሰብና የማይሆንን ነገር ነው፣ ግን አትሊስት እሱ የሰጠህን ትንሿን እንኳ ከያስክ ጥሩ ፕሮዲውሰር ነው የሚወጣ እና ለዛ በጣም 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 ነው የማመሰግነው። ይኸው ደግሞ አሁን እንግዲህ እንደምታየው በሙዚቃ በኩል
ስጦታ ይዞልን መጥቷል። የአዲስ አመት ስጦታ ነው። ቴሌን እናመሰግናለን። ቴሌ ላክልን ሲዲ ማገላበጥ እድል አግኝቻለሁኝ። ደጋግሜ ብዙዎቹን ዜማዎቹን ሰምቻለሁ። ብዙ የሚያወያዩ ብዙ የሚያነጋግሩ መሆን ብቻ ሳይሆን ተደጋግሞ የሚሰሙ ናቸው። ለአውደ አመት የሚስማሙ ሆነው ነው ያገኘኋቸው። ደስ የድምፁ ቅላጼ፣ ያዘፋፈኑ፣ የሙዚቃውም አጫወት ስልት ራሱ ለአውደ አመት መግቢያ ላይ የበዓል ሰሞናት ከሚዘፈኑ ጋር ይቀራረባል። እሱ ግን በኋላ ያጫውተናል። አድማጮች ቃል እንገባለን በሚቀጥለው የራዲዮ መጽሔት 15 ዜማዎች ያካተተው አልበም እንዴት እንደተሰራ፣ እንዴት እስከ አቀናባሪነት ከጡረታ ወደ ድምፃዊነት እንደሄደ ያጫውተናል። ለአሁኑ አመስግነን እንለያይ። ደሳንተንም አመሰግናለሁ። ኋላ ላይ ከዜማው አንዱን በዝግጅታችን መጨረሻ መልሰን እንሰማለን። ታዲያ ለምሽቱ ሌላ ድምፃዊት እንግዳም አለችን። አሁን በዚያ በሕይወት አንዴ በሚባል አይነት ገጠመኝ በቅርቡ በኖርዌይ በተካሄደው የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ለክብር በበቁበት የኖቤል የሰላም ሽልማት መድረክ ላይ ሁለት የተመረጡ ዘፈኖቿን ለመጫወት የገጠማትን ዕድል መነሻ በማድረግ ከወጣቷ ድምፃዊት ብሩክታዊት ጌታነህ ቤትጂ ጋር የጀመርነው ወግ በተያዘለት ቀጠሮ መሠረት ከምሽቱ ቅንብሮች አንዱ ነው።
ሰላም ሳርቅጥሉ ምድር ሁሉ
ወጥቶ መግባት ሰው ከቤቱ እርሻ ብሎ ዘር መዝራቱ
ሰርግ ለቅሶ መርዶ ሞቱ
ታሞ ድኖ መነሳቱ
አገሩ ሰላም ሜዳው ጫካው ሰፈር መንደሩ
የአውደ አመት ዜማ ሷቴ ዋታው እድሜ መጠሩ ውብ ቅዳሴው ውመሱማው መዝሙሩ
Selam, selam,
ሰላም ቤቲጂ ከድምፃውያኑ ፍጹም አበርና ከመቅደላዊ ክበቦ ጋር የተጫወተችውን አዲስ ዜማቸውን ነበር የሰማነው። አሁን ወደ ወጋችን እንመለሳለን። በቀደመ ዝግጅታችን እልባት ካደረግንበት ነው የምንነሳው። ቤቲስኪ ወደ ሙዚቃ ወጎች እንዝለቅ። እንግዲህ መልካምነቱን ትኩስ ስሜቱን ብዙዎች የተጋሩት ይመስለኛል። ስለ ሙዚቃ እያወራን ነውና የሙዚቃ ህይወትሽን ዘለግ ብለን እንነጋገር። የሙዚቃ ህይወትሽ እንዴት ጀመረ? ካልተሳሳኩ እንደ አውሮፓውያን የዘመን አቆጣጠር ወደ 2012 የዛሬ 7-8 ዓመት ገደማ ነው አደባባይ ወጥተሽ ስራዎችን ማየት የጀመርነው። እስኪ የህይወት መንገድሽን የሙዚቃ ህይወትሽን አጫውችኝ።
ዘፋኝ መሆን የምፈልገው ከህፃንነቴ ጀምሮ ነው። ይህ የልጅነት ህልሜ ነው። አንዳንዴ አብሮኝ የተፈጠረ ሁሉ ይመስለኛል። ምክንያቱም ምን ያህል ልጅ እንደነበርኩም አላስታውስም። ለእናቴ ዘፋኝ ነው የምሆነው ብዬ ስናገር በተለያዩ ቤተሰብ ልጅን አግኝቶ ምንድን ነው ስታድጉ መሆን የምትፈልጉት ነው መጀመሪያ ጥያቄ የምንጠየቀው እንደ ልጅ። እና እንደዛ ስጠየቅ እኔ ያለ ምንም እፍረት ነበረ ዘፋኝ ነው
ዘፋኝ ነው መሆኑ ፈልገት ያለ።
እኔ ዘፋኝ ነው መሆን ነበረ ከድሮ ጀምሮ ነው ነበረኝ። እዛው ትምህርት ቤት እያለሁ ነው የጀመርኩ። ለጓደኞቼ እንደዚህ ክብ እየሰራ እንዘፍንላቸው ነበረ። ከዛ አንዴ ካርኒቫል ሲዘጋጅ መድረክ ላይ ወጥቼ እንድዘፍን ያገኘኝ እና እዛ ከዘፈንኩኝ በኋላ ራይዝን ሂፕሆፕ ስኳድ የሚባል የሃይ ስኩል ተማሪዎች ቡድን ነበረ። በዚህ አጋጣሚ ልጅ ማይክ አብሮኝ ራፕ ያደርግ ነበረ እዛ ግሩፕ ውስጥ።
ምን ነበር በዚያ መድረክ ትምህርት ቤት ውስጥ የተጫወትሽውን የመጀመሪያ ዜማ ታስታውሻለሽ?
አዎ፣ የዊትኒ ሂውስተንን አሎሎ ኢትራቢዮን ነበር የተጫወትኩት መጀመሪያ መድረክ ላይ።
እና ከዚያ የበለጠ እያዘወተርሽ ሄድሽ? የተቀላቀልሽ የሙዚቃ ቡድን አለ፣ ወዴት ሄደ?
ራይዚንግ ሂፕሆፕ ስኳድ የሚባል የወጣት ቡድን ተማሪዎች ጋር ነበረ የምጫወተው የነበረው። የሀይ ስኩል ተማሪዎች ነበርን። ያው አንድ ላይ ሆነን የተለያዩ ትምህርት ቤቶች ካርኒቫል ሲዘጋጅ ይሄድ ነንዘፍና ከዛ እኔ በመሀል ዘሪቱ ከኤክስፕረስ ባንድ አልበሟን አውጥታ ስታቆም ኤክስፕረስ ባንዶች ሌላ ሲገባ ይፈልጉ ነበረ። ዲጄ ፋቱ አስተዋወቀኝና ከእነሱ ጋር ስራ መስራት ጀመርኩኝ።
መቼ ነው ይሄ?
ሀይ ስኩል እያለሁ በሳምንት አንዴ ይፈቀድልኝ ነበረ ሮብ እንድጫወት ከኤክሰስ ባንዶች ጋር። እንደዚህ ነው የሙዚቃ ፍራዬን የጀመርኩት።
እዛን ጊዜ ትጫወቻቸው የነበሩ ቀደም ሲል ትምህርት ቤት ውስጥ የተጫወችሽውን የመጀመሪያ ዜማ አስታውሰሽናል። የዊትኒ ሂውስተንን አይ ሎሊ ስላቪን ትጫወተሻል። ከዛ በኋላ የአማርኛ ዜማዎች ናቸው ከኤክሰስ ባንድ ጋር የምትጫወቸው? የእንግሊዝኛ ዜማዎች ናቸው? የቀደሙ ምርጫዎችሽ የትኞቹ ነበሩ?
ኤክስፕረስ ባንድም ላይ ሙሉ የምጫወተው እንግሊዘኛ ዘፈን ብቻ ነበረ። እነ ኤክስፕረስ ባንድ የፈለጉትም የነበረው እንግሊዘኛ ሴት ዘፋኝ ነበር የፈለጉት እና ያንን ቦታ ለመግዛት ነበረ እዛ የምጫወተው የነበረው። አማርኛ መጫወት የጀመርኩት በሙዚቃ ስራዬ በደንብ ከገፋሁኝ ላ ነው። ብዙ ጊዜ በእኛ መጀመሪያ በእንግሊዝኛ ለምንጀምር ሰዎች የአማርኛ ቅላጼ ትንሽ ይከብደናል እና ብዙ መለማመድ ያስፈልጋል። አንዳንዴ ዝም ብሎ በድፍረት እናደርገውና እናበላሻለን። ይሄ ቤት ነው ፈረንጅ ሲጫወቱ ይመስልና በጣም ያሳፍራል። ያኖትወደበዛ ቀርቡ መሳታት ጊዜ ያሳፍራል እና ያው ትንሽ ጊዜ እንፈጃለን መልቀቁንም ከእንግሊዝኛ ወጥቶ ወደ አማርኛ ሙሉ ብልብት ብሎ ከመግባት በፊት በጣም ብዙ ልምምድ እናደርጋለን። ምክንያቱም በቃ እንዴት ነው ሰው ልጅ የራሱን ነገር አስቶ የሚያሳየው? በተለምዶ እንግሊዝኛ በጣም ስለምናዘወት ያኛው ውስጣችን ይገባና የአማርኛው ውስጣችን ቢሆንም ግን ማውጣቱ ላይ ትንሽ ግር ይለናል።
መለማመድ ይፈልጋል።
የመለማመጃ ጊዜ ያስፈልገን ነበር እና ብዙ ስራዎች ከሰራኝ በኋላ ነው ወደ አንድ 5-6 ዓመት በእንግሊዝኛ ዘፈን ከታወቅኩኝ በኋላ ነው ወደ አማርኛ መግባት የጀመርኩት።
የአማርኛው በር በየት ተከፈተ? የትኞቹን ዘፈኖች መጫወት ጀመርሽ ወደ አማርኛው ስትቀይሪ? እንዳልሽው ሙዚቃ የራሱ ጠባይ አለው። አጫዋት ስልቱም ይሁን ድምፅ አወጣጡ እንደው ሙዚቀኛም ባይሆን ለተራ ሰው የሁለቱን ሙዚቃ ባህሎች ጠባይ መረዳት ይቻላል። እና እንዳልሽው ቀስ እያልሽ የተለማመድሽ ወደዚህ ስትመጪ በየት በኩል በሩ ተከፈተ? የማንም ሙዚቃ የትኛውን መጫወት ጀመረሽ?
አማርኛ ዘፈን መጫወት ስጀምር በመሐሙድ አህመድ ከአንቺ በቀር ሌላ በሚለው ነው። ሌላ ደግሞ የቴድሮስ ታደሰ ግርማ ሞገሴ በእነዚህ ነበረ የጀመርኩት።
ግሩም የሙዚቃ ህይወትሽ ወደ ኋላ ብዙ ይሄዳል። ከልጅነት ጊዜሽ ነው የሚጀምረው። በአንድ ወቅት የሙዚቃ ሰው እንደምትሆኝ ድምፃዊት እንደምትሆኝ ታልሚ ነበር እና ቀላል ነበረ መንገዱ? በግልሽም ሆነ በቤተሰብ በአንድ በኩል በትምህርት ገብተሽ ቤተሰብ የሚመኘው ምናልባት አንዳንዴ ሌላ ይሆናል። ቀድሞ አብረዎች ከተረዱ ግራና ቀኝ የምታስኬጅበትን መንገድ ሊረዱ ይችላሉ። እንዴት ነበረ በቤተሰብ የነበረው ተቀባይነት? ሙዚቃን በጣም እያጠበቅሽ ስትሄጂ ምን ይጠበቅብሽ ነበር ቤት ውስጥ?
ቤት በጣም ድጋፍ አለ። እናቴን በጣም ምንም ወጣን መሆኑ ስላት ትምህርት ሸፈስ ካላቋረጥሽ ድረስ ምንም ችግር የለውም ያለችኝ። በሳምንት አንድ ቀንም ኤክስፕረስ ባንዶች ጋር እንዲሰራ ስትፈቅድልኝ፣ ያው ውጤትሽ ከቀነሰ ግን ይህ ነገር ይቀራል በሚልነት ነበረ የምጫወተው የነበረው እና ለእኔ ረጅሙን እንደውም ትምህርት ቤት በነበርኩበት ጊዜ እንደ ሆቢ ነበረ ወስዶ በቃ እንደ መዝናኛ እንደ እረፍ የማገኝበት አይነት ነገር አድርጌ ነበረ። ግራጁዌት ካደረኩኝ በኋላ ነው ሙሉ ለሙሉ ጊዜን በሙሉ ሙዚቃ ላይ ትኩረት ያደረኩት እና የዛንን በጣም ድጋፍ ነው ያለኝ ከቤተሰብ እንጂ እንትን የለኝም። የተቃውሞ ነገር ምንም አልነበረኝም። በአጠቃላይ በግሌ እኔ በጣም እድለኛ ነኝ እላለሁ። ምክንያቱም እንግሊዝኛ ዘፈን ሀይስኩል ራሱ እያለሁኝ መድረክ ላይ የመጫወቱን እድል አግኝቼ ነበር እና ትልቅ እድል ነው። አሁን ለሆኒ መክሰል ፈልጋለሁ እንደዚህ ማድረግ ፈልጋለሁ የሚል በጣም የተለያዩ ወጣቶች ያገኛለሁ እና መንገዱ የትኛው ነው ብሎ ለማስረዳት ይከብዳል። ምክንያቱም ሁላችንም መስመር የያዘ ኢንዱስትሪ የለም ሀገር ውስጥ እና እንደዚህ ተከተሉ እንደዚህ በሉ የሚባል ነገር የለም። እኔ በአጋጣሚዎች ነው እንደዚህ መስራት የቻልኩት እና እኔ በግሌ በጣም እድለኛ ነበር። ምን ያው ምንም ፈተና የለውም ማለት አይደለም፣ ግን በጣም ቀላል ነበረ። አንዳንድ ፈተናዎች እንደ ፈተና ብዬ ላወጣቸው የምችላቸው እንደው አልበም ማውጣት ትንሽ አስቸጋሪ ነው። ምክንያቱም ሬከርድ ሌብልም የለም። አልበም ከሰራም በኋላ ስፖንሰሮች መፈለግ አለብን። እግዚአብሔር ይመስገን አሁን እንደውም ማናጀር ስላለኝ የስራዬ ኃላፊነት ሸክሙ ሁሉ በጣም ቀሎልኛል። ነገሩን ማናጀር ጨርሶ ነው የሚሆነው። ማናጀርን ከማግኘቴ በፊት ግን እንደ ጀማሪ በጣም ያደክም ነበር። ምክንያቱም ስፖንሰር መፈለግ አለ፣ ነገሮቹ ደስ ላይላቸው ይችላል፣ ማለትም ዘፈኑን ላይወዱት ይችላሉ፣ ምን አይነት ነገር ቆንጆ ሊሆን እንደሚችል እኔም አላውቅም። ብዙ ነገሩ ከባድ ነበረ መጀመሪያ ላይ። ከዛ በኋላ ግን አሁን በጣም በጣም ቀሎ በጣም የተዝናናሁ የምሰራው ስራ ሆኖ አሁን የሚከብድ ነገር ብዬ እንደው ካወራሁኝ የረጅም ሰዓት ማጥናት አለብን፣ ለስራችን ትኩረት መስጠት አለብን። እኛ ደግሞ የስራው ባህሪ ግዴታ ነው እና ይህን ወድጄ የማደርገው ነው። ለዚህ እንደ ድሮው የነበረው ከባድ ፈተናዎች በጣም ቀን ይህን የሆነበት ያው ማናጀር ከማግኘት የተነሳ ነው። አንድ ስራ ፕሮፌሽናሊ የተያዘ ሲሄድ ብዙ ነገሮች እየቀለሉ ይሄዳሉ።
እስኪ ስለ ሙዚቃውም ኢንዱስትሪ ነካ አድርገሻል። የሙዚቃ ገበያ በዓለምም ደረጃ ባህሪው ተቀይሯል። ሙዚቃ ህትመትም ሪከርድ ሌብል ይበልጡን በግል የሚሰራ ሆኗል። በተለይ በኢትዮጵያ ውስጥ ያለው ሁኔታ መልኩ ይበልጥ እንደተቀየረ እረዳለሁ። ያ በዚህ በዩናይት ስቴትስም ከፍ ያለ መሰረት ያለው የሙዚቃ ኢንዱስትሪ ከመሰረቱ ተቀይሯል። የቴክኖሎጂው ስጦታ ፈተናም ነው ቀላቅሎ የመጣውና በተለይ አዲስ ለሚመጡ ድምጻውያን ፈተናው እጥፍ ድርብ ነው። የታወቀ ሲሆን ገበያ ላይ የሚኖረውን እድል ያሰፋልና ብዙዎች ስራዎቻቸውን መሸጥ የማይችሉበት ቦታ ደርሰዋል። እንዴት ነበር የመጀመሪያ ህትመት ሲወጣ? ቅድም ያልሽው ያልታወቀ መንገድ ነበርና ሁሉንም አጋዦች የምትፈልጊበት ማናጅ በሌለች ሰዓት ምን ይመስል ነበር የመጀመሪያ ስራሽ ሲወጣ የነበረው? የቱን ያህልስ ሰው እጅ ደርሷል? አንዳንዶቹ አሁን በመድረክ የተጫወሻቸው ሀገሬና ሲንጃለዳ እንደ አዲስ መሰማት ጀምረዋል። እስኪ ንገሪ ነው።
ያው በአጠቃላይ የሙዚቃው ነገር በዓለም በሙሉ ተቀይሯል። ነገሮች በሙሉ አሁን በኦንላይን ሆነዋል። እኛ ሀገር ደግሞ ገና ያ የኦንላይን ገና አልመጣም እና ከቪዲዮ ፖስት ከማድረግ ጀምሮ ጥገኝነት እንፈልጋለን፣ የሚያግዘን ሰው እንፈልጋለን። ምክንያቱም የዩቲዩብ ፔጅ ያለው ብር የሚከፈልበት ፔጅ ለመክፈት ክሬዲት ካርድ ያስፈልገዋል። ያ ያምዛ ሲስተሞች አለመኖራቸው ትንሽ ሙዚቃችንን ጎርቶብናል። በጎን ደግሞ የሲዲ ማርኬት በጣም መቀዛቀዝ፣ ሰው በስልኩ ነው ዘፈኖችን ማግኘት የሚፈልገው ወይንም ደግሞ በፍላሽ ነው በሶፍት ኮፒ ነው ብቻ በአጠቃላይ የሚፈልገው እና እንደዛ መሆኑ ከሲዲም ሽያጭ ላይ በጣም ከምናገኘው ጥቅም በጣም ቀንሷል እና ብዙ ጊዜ እንደ ዘፋኝ ትኩረት የምናደርገው እንደውም አልበም ስናወጣ አልበሙ በቃ ከተሰማና ከተወደደ ኮንሰርት እንሰራለን ብለን ያው ኮንሰርት ነው ትርፋት። ያም ሆኖ ግን ልክ እንደ ጀማሪ ቅድም እንደጀመርኩልህ አልበም ስናወጣ የመጀመሪያ ሲሆን በጣም ፈታኝ ይሆናል። ምክንያቱም አምኑ የሚያሳትን ስፖንሰሮች ነው ማግኘት ያለብን እና በአብዛኛው ጊዜ ቢሮ ድርጅት ሚሄደው ምክንያቱም እነሱ ናቸው ሙዚቃ ጋር ቀረብ ብለ ሞከሩ ያሉት። ሌሎች ድርጅቶች ጥቅሙን ብዙም ልብ አላሉትም። የኮካ ድርጅትም የራሱ ፕሮግራም በሆነ መልኩ ነው እንጂ እንደዚህ አልበም ስፖንሰር አድርጎ የማውጣት እቅድ የለውም። በአብዛኛው የሚሰሩ የቢራ ድርጅቶች ናቸው እና እነሱ ደግሞ በዋነኝነት ደረጃ ያው ሙዚቃን ማሰማት አድርግባቸው ለዚህ እንደዛ መሆኑ ትንሽ ለዘፋኞች ያስጨንቅ ነበር። ምክንያቱም አልበም ከተሰራ በኋላ እንደገና ደግሞ በየቢሮ ሲሄዱ የተሯሯጡ ማሰማት የሚወደዋለ የማይወደዋለ ብቻ የመሳሰሉት ትንሽ ከባድ የሆኑ እንደ ዘፋኝ ዘፈን መስራት ነው እንጂ ከዛ ደግሞ ቢሮ ሄዶ ተነጋግሮ ተዋብሎ ጨርሶ ኮንትራት መፈራረሙን ምናምኑን የምንችለው እውቀትም አይደለም። እንደዛ በሆኑ በባህሪ ትንሽ
አስቸጋሪ ያደርገዋል።
እነዚህ ፈታኞች ነበሩ።
ቤቲ፣ እስኪ መነሻችን ወደ ሆነው መድረክ ልመልስሽ እና እነኚህ ሁለት ዜማዎች ውክልናቸውም ለሌሎች ቅርብ በሆነ መንገድ በአማርኛ እየተጫወትሽ የኦሮምኛ ሙዚቃን አክለሻል። አልባሳቱ፣ የጸጉር አሰራሩ፣ በሙዚቃ አጫወቱ መድረክ ላይ ያሳየሻቸው ነገሮች ልታሳይ የሞከርሽ እየተቻለውን ያህል ብዙ ባህሎችን ማምጣት የቻለ መሆኑን አንዴ በቴሌቪዥን መስኮት ለተመለከተው ቅርብ ነው። እስኪ አጫውቼን ስለ እነኚህ ሙዚቃዎች ገፋ አድርገን እንጫወት። በተለይ ሀገሬ በየትኛውም ሰዓት የትኛውም ቦታ ትክክል መሆን የሚችለውን ያህል ኢትዮጵያ ውስጥ ባሉ ምስቅልቅል ያሉ ሁኔታዎች፣ እርስ በእርስ የማህበረሰብ አባላት ባልሆነ ሁኔታ የተፈጠሩ ሁኔታዎች ባሉበት ከዛሬ የተሻለ ትክክለኛ ቦታ የሚያገኝ አይመስለኝም። ኮርኳሪ ጠያቂ ስሜት ነው የማየው። ይሄ ብቻ ነው ወይ አገር ይላል፣ ለዚህ ነው ወይ የሞቱለት፣ ለዚህ ነው ወይ የምንሞተው ይላል። በጣም የመሰጠኝ ስንኞች አያለው። ለዘፈንም የተለመደ አይነት አይመስልም ግጥሙ። ቤቲ፣ እንዴት ተጻፈ? በማን ተጻፈ? መቼ ነው ይሄ የተጻፈው?
ሀገሬ ግጥምም ዜማም ርብርም የደረሰው ያምሉ ሞላ የተባለ ልጅ ነው። ሙሉ አልበሜን ያቀናበረልኝና ብዙ ዘፈኔን አልበሜ ውስጥ ልጅ ነው ያምሉ ሞላ ማለት ዘፈኑ። ልክ ነህ። እኔም ራሴ ሰማሁት ቁጥር እንደውም መጀመሪያ አካባቢ ለመዝፈን ለመቀዳት ስሞክር እምባ ይተናነቀኝ ነበረ። ምክንያቱም የእውነት ከልብ የሚሰማኝ ነገር ስለነበረ የዘፈናችን ሄዱ መጀመሪያ አንድ ጥያቄ ነው የሚጠይቀው። ምክንያቱም ብዙ ጊዜ አንዳንዴ ስላለን ስለ ሀገር ሀብት ብቻ እናወራለን፣ ስላለን አየር፣ ስላለን የተዋቡ ቅርሳ ቅርሶቻችን ብቻ እናወራና ትኩረታችን ወደዛ ጋር እናደርጋለን። እና ግን የኛ ብዙ መስዋዕትነት የተከፈለላት ሀገር ነች ኢትዮጵያ። እና ግን በዛ ብቻ ነው ወይ መስዋዕትነት የተከፈለላት? በዋነኝነት ዘፈኑ ጥያቄ ማርጎ ማንሳት ፈልገው ነው። ከዛ ሲቀጥል ደግሞ አንድ ላይ ብንሆን ምን ሊፈጠር እንደሚችል እንዴት ልንቀየርና ልናድግ እንደምንችል ነው ወደ መጨረሻ አካባቢ የሚተነፍ ነው። እና የመጨረሻው መዝጊያው ሀገር ነው ወገን፣ ወገንም ሀገር፣ ብዙ ቋንቋ አለው ግን አንድ ቤተሰብ ነው ብሎ የሚዘጋው እና ማሳየት የፈለግኩት የሁለቱም ድምር ነው እኛን እንትን የሚያደርገን አንድ ሀገር የሚያደርገን። ምክንያቱም መሬቱም ከዛ ቅርሳ ቅርሱም አራዊቱም ቡናችንም እንጀራችንም በጣም ብዙ የታወቅንባቸው ነገሮች አሉ። እነዛ ሁሉ ካለው ሕዝብ ጋር አብሮ ጀመር ነው ውብ መሆን የሚችለው እንጂ ለብቻው ቢሆን ይሆንብን ነበረ የሚለውንም ሀሳብ በደንብ አጥብቆ ለመሰንበር ታስቦ የተጻፈ ዘፈን ነው።
ተፈጥሮና የሰውን ልጅ ማንነት ዋጋ በንጽጽር እንድንመለከት ወደ ውስጥም እንድናይ በሚኮረኩር መልኩ የተጻፈ ነው። ግሩም ዜማ፣ ጥሩ አድርገሽ ተጫውተሽዋል። ወደ ሲንጃለዳ እንሻገርና ከዚህ ቀደም ከብዙ ዓመታት በፊት የተሞከሩ ስራዎች ቢኖሩም አሁን አሁን የኢትዮጵያን የተለያዩ ቋንቋዎች የተለያዩ ባህሎች በሚወራረስ መልኩ መጫወት እየተለመደ መጥቷል። የሚበረታታ ግሩም አቀራረብም ይመስለኛል። ቀደም ብዬ ባነሳሁት ግጭቶችና የተሳሳቱ መንገዶችን የሚገፉ ወገኖች ባሉበት የእነኚህ አይነት ዜማዎች ዋጋ የቱን ያህል የላቀ መሆኑን መረዳት ይቻላል። ሲንጃለዳን ስታጠኚ፣ መልእክቱን ስትመለከች፣ አጃቢዎችሽ እንዴት ነበረ? እሱስ እስኪ ስለ ሲንጃለዳ ስለወድሃለሁ አጫዎችን አድማጮች፣ ከቤቲጂ ጋር የጀመርነው ሰፋ ያለ ወግ በሰዓት ገዳቢነት አልተቋጨም። በቀጠሮ ቀሪውን በቀጣይ ፕሮግራማችን ይዘን እንቀርባለን። ለአሁኑ ግን ወጣቷን ድምፃዊት ብሩክታዊ ጌትነትን በመድረክ ስሟ ቤቲጂን ለጊዜው አመሰግናለሁ። ቀደም ባለውና ከፍ ያለ እውቅና ባጎናጸፋት ገርዬ የተሰኘ ስልቷ እንለያለን። Thank you. አድማጮች አሁን በመግቢያው ወደ አስተዋወስኳችሁ ለማህበረሰብ የሚበጅ ላቅ ያለ ስራ ሰርተው ስራዎቻቸውን እንጂ ማንነታቸውን ልብሳንል የምንቀር ባለ ሁለታዎች ጉዳይ ለሁለገቡ የጥበብ ሰው ታደሰ ወርቁ የላቀ ህይወት ዘመን ስራዎች በተደረገው የዋሽንግተን ዲሲ የክብር ቀን መነሻነት ስለነኛ ታላላቅ ሙያዊ ስራዎች ሰርተው ስማቸው ሳይነሳ ስለቀሩ የጥበብ ሰዎች ከአራቱ ከያኒያን ጋር የጀመርነው ወግ ነው እናመራው። ስለዚህ ሰው ማንነት በሙያ ህይወታቸው ስላደረገው ታላቅ ነገር በእለቱ ምስክርነታቸውን ከሰጡ ብዙዎች ውስጥ ናቸው የሰማችኋቸው ሁለት ከያኒያን። አራቱን ታዋቂ ከያኒያን ላስታውስ። የታደሰ የሙያ ሀጋሮችና የቅርብ ወዳጆቹ ዓለም ፀሐይ ወዳጆ፣ ታማኝ በየነ፣ አለማየሁ ገብረ ህይወትና ኤልያስ አረጋ ናቸው። ታማኝ በዚያ የክብር ቀን ስነ ስርዓት በተካሄደበት ከ30 አመታት በፊት የሙዚቃ ቪዲዮ በሌለበት ዘመን ከኢትዮጵያ ቴሌቪዥን ጋር የሰራውን ስራ አሳይተናል። በሌላ ድንቅ ስራው ደግሞ ከዚህ ቀደም በዚሁ ፕሮግራም ላይ በብሔራዊ ቲያትር ውስጥ አራት እውቅ የትዝታ አቀንቃኞች ማህሙድ አህሙድ፣ አስናቀች ወርቁ፣ ሙሉቀን መለስና በዛ ወርቅ አስፋው በአንድ መድረክ በአንድ ጊዜ እንዲጫወቱ እጅግ በተለየ ቅንብር የወጠነውንና የመራውን ዝግጅት በአንድ የቀደመ ዝግጅታችን አሰምተናል። እስኪ በዚያው መንገድ እዚያው ብሔራዊ ቲያትር ውስጥ የሰራቸውን መታወቅ ያለባቸው ሌሎች ስራዎችን ታጫውተንና በመድረኩ ለታዳሚዎች ያጋራኸውን ለየት ያለውን የግል ገጠመኝህንም ጨምረ ታጫውተናለ። ያም በስራ ላይ ያለውን ጠባይና ማንነቱን የሚያመላክት ይመስለኛል። በቅድሚያ ግን ስራዎቹን ታማኝ
አመሰግናለሁ። አሉላ፣ አሁን ስለ ታደሰ እኔ ታደሰ ብዬው አላውቅም፣ ታዴ ነው አብዛኛው ሰው ታዴ ነው የሚለው። ይሄን ደግሞ በምንም ግፊት ሳይሆን ሁሉም ሰው በራሱ ከውስጥ በሚመጣ ስሜት ያገኘው ስም ነው። ፍጹም ጥሩ ሰው ነው። ፍጹም ጥሩ ሰው ተብሎ በእኔ መለኪያ ሰው ጥራ ብባል የመጀመሪያው ታደሰ ነው የሚሆነው። እና የዛኑ ያህል የጥሩነቱን ያህል የመድረክ ባህሪው ደግሞ ሙሉ በሙሉ የተለየ ነው። በጣም አልቃሻ ነው። በጣም ሩህሩህ ነው። በጣም ሰው መርዳት ይወዳል። ከራሱ በላይ ለሰው ያስባል። በጣም ትሁት ሰው ነው። ልክ በተመሳሳይ መድረክ ላይ ይሄ ሁሉ አይኖርም። ስራው ላይ ዲስፕሊን ነው። ማንም ይሁን ማንም በስራ ህግጋት ውስጥ ለማንም ምረት የለው። የስራ ክቡርነት በተለይ ጥበቡን የማስከበር ስሜቱን በቃላት መግለጽ ይቸግራል። ከዚሁ ጋር አብሬ የማነሳው ምንድን ነው፣ ይሄ አሁን ካለው የኪነ ጥበብ ችሎታ ሁሉ በላይ ደግሞ እይታው፣ አንድ ሰው የት መድረስ ይችላል ብሎ የማየት ብቃቱ ከራሱ አሁን ከምንላቸው የኪነ ጥበብ ዘርፍ ውጪ እንዴት ማየት እንደሚችል። ለምሳሌ ታደሰ ባይኖር ኖሮ እኔ በኪነ ጥበብ ውስጥ አልመጣም ነበር። ይህ ምንድነው? እድለኛ ሆኜ የመጀመሪያ የመለመሉኝ አቶ አውላቸው ደጀኔ ሲሆኑ ወደ አዲስ አበባ እንዲመጣ ካረጉ ደግሞ እሱና አቶ መራዊ ናቸው። እና እኔ ሁሉም ጋር መግባት ስለምወድ በኪነ ጥበብ ውስጥ አስቁሞ አንድ መስመር ብቻ እንድከተል አድርጎ እንግዲህ ምል የሙያ ደረጃ እዚህ ደረስኩ የሚያስብለኝ ባይሆንም ግኔ ሰው ለመሆኔና በጥበብ ውስጥ እንድኖር ያደረገኝ አንዱ እሱ ነው። ሁለተኛ ደረጃ በኢትዮጵያ ውስጥ በነበረው የኪነ ጥበብ እንቅስቃሴ ትልልቁን ቦታ የሚይዙት አዲስ አበባ ውስጥ ያሉ ቲያትር ቤቶች ናቸው። በዚህ ቲያትር ቤት ውስጥ አንዱ ክፍሉ ከሌላው ክፍል ጋር ውድድር አለ። የውድድሩ ውጤት በየቤቱ መሪ የሆኑ ወይም ስታር ተብለው የሚታዩ የጥበብ ሰዎች ተፈጥረዋል። በዚህ ሁሉ መሀል ግን ለምሳሌ ህዝብ ለህዝብ ተነሳ ከክፍለ ሀገር እነዬን አመጥቶ መሪ ያረጋት እሷል። እሱ ሌሎች አሁን የሚባለውን ብሔር ብሔረሰቦች አጥንታ እኩል እነዛ በብሔራዊ ደረጃ ትልልቅ የነበሩት ጋር እኩል ቻሳው ተሽላ እንድትታይ ያደረገ የማየት ብቃቱን ነው። ክበበውን ወደ ጥበባዊ መድረክ ያመጣው በሁለቱም ወደ ጥበብ መድረክ አመጥቶ እንዲጫፍ ያደረገው አደሰ። እና እንዲህ እያልኩ ብዙዎቹ ላይ መሄድ ይችላሉ። የስራ ዲሲፕሊኑ እና እንግዲህ እይታውን ሌሎቻቸውን ማካፈል ይችላሉ። እያንዳንዷ እንቅስቃሴ ከሙዚቃው ጣዕም ጋር እኩል መራመድ አለበት። ያ ደግሞ አሁን እኔም ብትጠይቀኝ በእኔ ውስጥ የፈጠረውን ተጽዕኖ ኪነ ጥበብ ውስጥ እንድቆይ የሚያደረገኝ አይኔንም እንድከፍት ያደረገኝ ሰው ነው።
መልካም ታማኝ፣ አሁንም እስኪ ከስራዎቹ ጋር እንቆይና ቀደም ብዬ ያነሳውልህን እንደሚታየው እንደማይሆን እረዳለሁ። ነገር ግን ከሰላሳ ዓመታት በፊት በቴሌቪዥን የሚሰሩ ስራዎች ላይ ታደሰ የሰራው ስራ ያመጣውን ለውጥ ወይም ተጽዕኖ የሰራውን ሁኔታ የሚመለከተውን ንገረን።
በእይታ መልክ ቢሆን ኑሮ እንዴት መግለጽ ይቻል ነበር? በአብዛኛው ግን አሁን ቴክኖሎጂ መጥቶ ይሄ የሙዚቃ በእንግሊዝኛ ቪዲዮ ክሊፕ እየተባለ ይነገራል። እነዚህ ከመምጣታቸው በፊት ኢትዮጵያ ውስጥ ህብረት ሪት ማክሰኞ፣ ሐሙስና ቅዳሜ እነዚህ በሶስት ቀን የሚታዩ ስራዎች ናቸው አብዛኛው ጊዜ ህብረት ሪት ተብለው የሚቀርቡት። በዛ ዘመን ደግሞ በእነዚህ ሶስት ቀናት የሚቀርቡልን ትርኢቶች በስቱዲዮ ጥበት ምክንያት በአንድ ስቱዲዮ ውስጥ ለምሳሌ እንደው 20 ሰው ሊይዝ በሚችል ውስጥ 40 ሰው ሆኖ የእንቅስቃሴው ውበትና የጥበቡን ጥራት እንዳትለይ ነው የሚያደርግ ቦታው ስቱዲዮው ራሱ። እና እንዲህ በታሸገበት ዘመን ወደ ውጭ ወደ መስክ ወጥቶ የተለያዩ ስራዎችን መስራት ባልተለመደና ባልታወቀበት ዘመን እሱ የሰራቸው ስራዎች አንደኛው ያሳየሁት የዛሬ 32 ዓመት የተሰራ ነው። ይሄ እንግዲህ ከመንግስት ለውጥ በፊት 3 ዓመት በፊት ማለት ነው። ዩቲዩብ፣ ፌስቡክ ምናምን ከመምጣት
በሌሉበት
ዛሬ ያን ስራና በ2019 የወጡትን ብታይ የትኛው ነው የአሁኑ እስከምትል ድረስ በዛ ዘመን እንዴት አስቦ ሰራው ስላለ። ሌላው የኮንሶ ጨዋታ ነው በተመሳሳይ የሰራው። ያ ከጫካ ውስጥ እንዴት አውጥቶ ያውም ባልተለመደ ሁኔታ። ብዙ ጊዜ ሙዚቃ ስንል ዘፋኝ ሙዚቀኛ ባንድ ላይ ከተወዛዋዥ ጋር ሆኖ የሚሰራበት ነው። ይሄ ግን በባህል ሙዚቃ ብቻ የተቀናበረ ሆኖ ውዝዋዜውን ሜዳ ላይ ወስዶ ነው የሰራው። ሶስተኛው የሀገርን በተመለከተ የቀድሞ የአርበኞችን ታሪክ አካኪ ዘራፍ በሚል ለሀገራችን ለድንበራችን እያለ የሚሰራው ነው። እና በዛ ጦርና ጋሻ ውስጥ የሚሰራው የጥበብ አርት የጋሻው አንድ ላይ ሲሆን ጎራዴው ባንድ ሆነው የሚሰጠው ምልክት እሱነሱ እነሱን በማየት ስዕሉን በማሳየት ቪዲዮውን በማሳየት ካልሆነ በንግግር የሚገለጽ አይደለም። እና ባለ ሰዓት ሁሉንም ማለት ባልችልም የጥበብ ሰዎችን ማውጣት የሚችል ራሱን ደብቆ ስራዎችን ወደፊት በማምጣት እንዳ አሁን ቀደም ሲል እንደተገለጸው ብዙዎች ባለፈው 30 ዓመት ውስጥ የህዝብ ለህዝብ ባለቤት ሆነው መግለጫ ሲሰጡ እናያለን። እና የኢትዮጵያ ባህል ሆነብን ዩኒታይ ዞን ሁላችንም ዝም ብለናል። እዚህ ውስጥ ቅድም አቶ ኤልያስ ሲናገር እንደሰማኸው እኔ እንግዲህ 9 ወር በልምምር ላይ አብሬ ነበርኩ፣ 4 ወር ደግሞ በጉዞ ላይ ነበርኩ። ስራው ሲወጠንና ሲሰራ እያየው ነው የኖርኩት። እና የኤልያስ እና የታደሰ ግንኙነት የሚጀምረው እዛ ነው። ለአንድ ደቂቃ ለምትወስድ እንቅስቃሴ ከአስር ሰዓት በላይ ያጠፋሉ። ወይ ሙዚቃው አልመጣልኝም ወይ ልጆቹ በልካዘ ይሄ ይቀር እያሉ እየተዳረጠ የተሰራ ስራ ነው። ዛሬ ግን አሁንም ማጥናት ለሚፈልግ ስንት ሰው የህዝብ ለህዝብ አዘጋጅና ባለቤት ሆነ? ምን ሰርቶ? ይህ ሁሉ ቴሌቪዥን ሬዲዮ ባለበት ሀገር ጥናት ማድረግ የለም። ግን የሚደረገው ምንድን ነው? ህዝብ ለህዝብ በዛ ዘመን እየተባለ ሰው ታሪክ ይጠቅሳል። ባለቤቱ ማን ነው? ከየት ተጀመረ? እንዴት የሚለው ተጠይቆ አያውቅም። እና ይሄ መድረክ ይሄንን የተጋረደ መጋረጃ እንዲቀድ ስላደረገ ነው ደስ ያለኝ። አመሰግናለሁ።
መልካም። በተከታታይ ለታማኝ የሚነሱት ጥያቄዎች ናቸው የወረወርኳቸው። ከሌሎቻችሁ ጋር እንዳልጠፋፋ አለማየሁ፣ ወደ አንተ መጣለሁ። ቀደም ሲል ታማኝ ባነሳው ሀሳብ ላይ ደጋግማችሁ አንስታችኋል። ከታደሰ ማንነት ይሄን ሰርቻለሁ ማለት አለመፈለግ ብቻ ሳይሆን ወጥቶ ካለመናገርም ባሻገር ሌሎች እሱ የሰራውን ስራ በባለቤትነት የወሰዱበት አጋጣሚ ተጠቅሷል። ምናልባት አለማየሁ በስራ አጋጣሚ የዚህን ዜና ዘገባ የተከታተልክ ይመስለኛል። እንደተረዳሁት አዲስ አበባ ላይ የሆነ ነው። በዚያ ዘመን በስራ ውስጥ የተሳተፉ ሰዎች በባለቤትነት የታደሰን ስራ ጭምር የጠየቁበት ያለ ይመስለኛል። እስኪ ለአድማጮች እናጋራል። የጉዳዩ ክብደት ባነሳነው ርዕሰ ጉዳይ አስገዳጅነት የዛሬውንም በዚሁ ለመቋጨት ልገደድ ነው። በዚህ ጥያቄ መንደርደሪያነት በየበኩላችሁ የሰጣችሁትን አስተያየት ሁላችሁን ለሚያሳትፈውና ምናልባትም በትልቁ ሊታይ ከሚችለው ርዕሰ ጉዳይ ጋር ግንኙነት ያላቸውን ሰዎች ለጊዜው ባለማግኘታችን ከቀናን በመጪው ፕሮግራማችን ከሌሎች ባለ ጉዳዮች ጋር መልሰን እናቀርባለን። ካልሆነ ግን የእናንተን ምልልስ በተከታዩ ፕሮግራም እናቀርባለን። ለአሁኑ ሁላችሁንም አመስግኜ በዚሁ በቀጠሮ ልሰናበት። እንግዶቼ ዓለም ፀሐይ ወዳጆ፣ ታማኝ በየነ፣ አለማየሁ ገብረ ሕይወትና ኤልያስ አረጋ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አሁን ወደ አዲስ አበባ አሁን የአዲስ አበባው መስኮት ተከፍቷል። አድማጮች፣ ዛሬ ንጉሴ አክሊሉ ለምሽቱ የአዲሱን የአውሮፓውያን ዓመት መግቢያ አስታኮ በሁለቱ ቀን መቁጠሪያዎች የአውሮፓውያንና የኢትዮጵያውያን ቀን አቆጣጠር ጠባይና አንዳች ግጥምጥሞች ዙሪያ ያቀናበረውን ምጥን ዝግጅት ነው ያደረሰን።
ታህሳስ 22 ቀን 2012 ዓ.ም የአውሮፓውያኑ ዘመን አቆጣጠር 2020 አዲስ ዓመት ይብታል፣ ይገባል፣ ይጀምራል። አዲስ ዓመት አውሮፓውያኑ ዘመን የሚቆጥሩት ከክርስቶስ ልደት ጋር አያይዘው ሲሆን ኢትዮጵያውያን ከዛ ቀደም ብለው ነው። የመጀመሪያው የሰው ፍጥረት አዳም ከገነት ከተባረረበት የኖህ መርከብ አራራት ተራራ ላይ ካረፈችበት መስከረም አንድ ቀን ጀምሮ ነው ይላሉ የተዋህዶ ሃይማኖት ምሁራን። ሁለቱም የዘመን አቆጣጠር ያስጋል። በመካከላቸው ግን የስምንት ዓመት ልዩነት መኖሩ ይታወቃል። ያ ልዩነት እንዳለ ሆኖ በዘንድሮው ዓመት ተገጣጥሟል። የዘመን አቆጣጠራችን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የተገኘ እንደ መሆኑ ለምሳሌ በዘንድሮ ዓመት የትንሣኤ የፋሲካ በዓል ሚያዝያ 11 ቀን ሲውል የዛሬ 8 ዓመት በ2020 ዓመተ ምሕረት በእኛ አቆጣጠር የትንሣኤ በዓል ፋሲካ ሚያዝያ 11 ቀን ይውላል ልክ እንደ ዘንድሮው። እና ታዲያ የፈረንጆቹን 2020 ከነሱ ቀደም ብለን አላከበርነውም ትላላችሁ? አዲስ ዓመት ስለሆነ እንጨዋወት ብዬ ነው። ጋዜጠኛና የባህረ ሐሳብ መምህሩ ሄኖክ ያሬድ ፋንታ በዚህ ላይ የሚለው አለ።
አበቅቴ የሚለው እኮ የፀሐይንና የጨረቃን ግንኙነት የሚያያይዝ ነው። ይቺ አበቅቴ በምንድን ነው የምታወቀው? በፀሐይ ብቻ አትተዋወቅም። የፀሐይ 365 ቀንና የጨረቃ 354 ቀን የሁለቱ ጥምርታ ሉኒሶላር በእሷ አማካይነት ነው የምናገኘው። ፋሲካችንንም አብይ ሁዳዴያችንንም የምናገኘው በዛ ነው። ለዚህ ነው መስከረም አንድ ቀን 2012 ዓመተ ምህረት በፀሐይ ነው በኢትዮጵያ አቆጣጠር። እንደገና በኢትዮጵያ አቆጣጠር መስከረም አንድ ቀን 2020 ዓመተ ምህረት ገብቷል። ፋሲካ ዘንድሮ ሚያዝያ 11 የምንለው በ2020 አስልተን ነው። ምክንያቱም አበቅት ያለቻ የአይሁድ ፋሲካ በጨረቃ ነው የምትገኘው። ጾማችንንም እኮ የአብይ ጾም ጾምን የነነዌ ጾምን ጨረቃን አይተን ነው የምንጾመው። ፋሲካችንን ደግሞ የምናከብረው ጨረቃ ሙሉ ብርሃኗን ካሳየች በኋላ በ14ኛው ቀን ቀጥሎ ያለው እሁድ ላይ ነው የምናገኘው። ይሄን ስሌት የምናገኘው በማን ነው? በሉኒ ሶላር በ2020 ነው። ስለዚህ ሁለት አይነት አቆጣጠር አለን። በፀሐይ 2012 በፀሐይና በጨረቃ ጥምር አቆጣጠር 2020። ስለዚህ ሁለት ነገሮችን አለን። እቺ በተለይ የ2020 ጉዳይ 8 ዓመት ጨምረን መቁጠራችንን ብዙዎች አያውቋትም።
አሁን እኛ ጨረቃን የእስልምና እምነት ለሚከተሉ ብቻ ጾማቸውን በሚፈቱበት ጊዜ ለእነሱ ብቻ አድርገን ነው የምናየውና በእኛም እንደዚህ አይነት ነገር መኖሩን ብዙ ጊዜ አይነገርም። ይሄን ማስተማርና ማሳወቅ ያስፈልጋል። እንደዚህና ልክ ነው።
አዎ በደንብ እንግዲህ ብርሃናት የተፈጠሩት እኮ ለሁሉ ነው። አሁን አብርሃማውያን እምነቶች የአይሁድም ክርስትናም እስልምናም ሶስቱም ብርሃናት ይጠቀሙባቸዋል። አሁን እኮ በጨረቃ ቁጥር መስከረም 1 ዛሬ እኮ የጨረቃ መስከረም 12 ነው። ሌሊቱን የሚያድረው 12 ነው። ዙልሃጅ 12 ነው እኮ። አባስ 12 ነው በአይሁድም። ስለዚህ ተመሳሳይ ነው። ሶስቱም በአቆጣጠር ተመሳሳይ ናቸው። በኢትዮጵያ ቤተክርስቲያን የማዓልቱ ቁጥር አለ፣ የቀኑ ቁጥር አለ፣ የሌሊቱ ቁጥር አለ፣ የጨረቃ ቁጥር አለ። ይሄንን አስተሳስሮ ነው የምናገኝበት በዚህ በዘመናችን ማለት ነው።
በዚሁ የዛሬውን ዝግጅቴን አበቃሁ። በሌላ ፕሮግራም እንገናኝ። መልካም አዲስ ዓመት።
አድማጮች፣ ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ የጋበዝን፣ የዛሬውን ግን በዚሁ ልንቋጭ ነው። ለደህና አደሩ ስንብት ታዲያ ከማጠቃለያው ዜና ንባብ በኋላ መለሳለሁ። እስከዚያው ታዲያ ከቀድሞ አቀናባሪ ከዛሬው ድምፃዊ ቴሌ ላይምባክ ሌት ዲ አንሰር ቢ ዘ ዴይ ጋር እተዋቸዋለሁ።
Start each day with a prayer, and let the answer be the day. Go inside to where the silence waits your stay.
At once
found some quiet, still the mind.
Follow the breath, your thoughts
might be a riot. That's okay, do it anyway. Start each day with a prayer, and let the answer be the day.
Stop
and become aware of what the silence has to say. Time after time, line upon line, words of truth have come from above. Age after age, and page after page, with one simple message, learn to love. Learn to love. Start each day with a prayer.
የቀድሞ ባልደረባችንን ፕሮዲውሰራችን የነበረውን ቴሌ ላይምባክን ነበረ ስትሰሙ የነበራችሁት የዛሬው ድምፃዊ። ወደፊትም እያያዝንላችሁ እንመለሳለን። እናመሰግናለን ቴሌ። መልካም አዲስ ዓመት፣ ሃፒ ኒው ይር እንላለን። የማጠቃለያ ዜና ላሰማችሁ። ሕገ ወጥ ነው ያለውን ብልጽግና ፓርቲን እንደሚታገል ህወሓት አስታውቋል። ፓርቲው ለሁለት ቀናት ያካሄደውን ሕዝባዊ ጉባኤ ዛሬ ሲያበቃ ማምሻ ላይ ባወጣው የአቋም መግለጫ የውህደትን ሐሳብ እንደማይቀበል አረጋግጧል። ድሬዳዋ ዩኒቨርሲቲ የጥሪ ማስታወቂያ እስኪያወጣ ድረስ መዘጋቱን አስታውቋል። ዩኒቨርሲቲው የተዘጋው ትናንት አንድ ተማሪ ከሞተበት በኋላ መሆኑ ታውቋል። በሌላ በኩል የቁልቢ ገብርኤል ንግስ በሰላም ከተጠናቀቀ በኋላ በተመላሾች ላይ በደረሰ የመኪና አደጋ ሁለት ሰው መሞቱን ፖሊስ ገልጿል። ቁጥራቸው ቢያንስ 90 የሚሆን ሰዎች መገደላቸው በተነገረበት የትናንትናው የሞቃዲሾ ፍንዳታ በብርቱ ቆስለዋል የተባሉ 16 ሰዎች ዛሬ ወደ ቱርክ ተወስደዋል። ኒውዮርክ አቅራቢያ በአንድ የአይሁድ ካህን ቤት ውስጥ የሐነካ ወይም የኩራዝ በዓልን እያከበሩ በነበሩ አማንያን ላይ በተፈጸመ ጥቃት 5 ሰዎች በስለት ተወግተው ተጎድተዋል። ዝግጅታችን አበቃ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25ና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ከአቀናባሪ ደሳለኝ መኮንን ጋር ሁለት ቀናት ብቻ የቀሩትን የአውሮፓውያኑን አዲስ ዓመት ለምታከብሩ አድማጮቻችን በአዲሱ ዓመት መልሼ እስካገኛችሁ በድጋሚ ለ2020